Gambino. B-O-A.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ሄኖክ ሰማእግዜር ነኝ። መስታወት አረጋው እዚህ ጋቢና አብራኛለች።
እንደምን አመሻችሁ። የዛሬው ፕሮግራማችንን እናስተዋውቃችሁ። የኢትዮጵያ ፕሬዝዳንት ዶክተር ሙላቱ ተሾመ የ12 አምባሳደሮችን ሹመትና የተሾሙባቸውን አገሮች ይፋ አድርገዋል። የህግ ባለሙያዎች በሹመቱ ዙሪያ የሚሉን አለ።
እንዴት መምረጥ እንዳለባቸው አይናገርም። ስልጣኑ ለጠቅላይ ሚኒስትር ሰጥቶታል። ጠቅላይ ሚኒስትሩ ያቀርባል ለፕሬዚዳንቱ። ፕሬዚዳንቱ የቀረቡላቸውን ሰዎች አይተው ይሾማል። ፕሬዚዳንቱ ካልፈለጉ አልሾሙም ማለት ይችሉ ይሆናል። ግን በተግባር እንደዛ አይደለም የምናየው።
የህግ ባለሙያው አቶ ሙሉጌታ አረጋዊ በጋቢና ተሳፍረዋል።
በዩናይትድ ስቴትስ ባለፈው ቅዳሜ ቻርሎትስቪል ቨርጂኒያ ከተማ ውስጥ የነጭ የበላይነት አስተሳሰብ አራማጅ የሆኑ ቡድኖች የጠሩትና ሰልፍ ተቃውሞ ገጥሞት በተቀሰቀሰ ግጭት የአንድ ሰው ህይወት መጥፋቱና በርካታ ሰዎች መጎዳታቸው ይታወቃል። በዚህ ዙሪያ ማብራሪያ የሚሰጡን እንግዳም አሉ።
KKK ማለት ምንድን ነው? የነጮች ዘረኞች ወንድምነት እንደማለት ነው። የነሱም ዋና ባርነት ባለቀበት ጊዜ ጥቁሮች መብታቸውን ተጎናጽፈው ለመምረጥም ፖለቲካ ውስጥም ለመሳተፍ የመሳሰሉትን ነገር ለማድረግ በሚሞክሩበት ጊዜ እነሱን በፖለቲካ እንዳይሳተፉና ያው የባርነት አገዛዝ ባለበትን እንዲቀጥል ለማድረግ የተደራጀ ነበረ።
ፕሮፌሰር አለማየሁ ገብረ ማርያም አልማርያም በካሊፎርኒያ ዩኒቨርሲቲ ሳን በርናንዲኖ የፖለቲካ ሳይንስ መምህርና የህግ ጠበቃ ናቸው።
የምሽቱ የጋቢና እንግዳችን ደግሞ ኢትዮጵያዊ ሙዚቀኛና አራት ጎማ ባሉት አግዳሚ ስኬትቦርድ አኮብኩቦ ሽር የሚል ነው።
ትልቅ ህልም የማለሚያ መድረክ ነው። የህልምህ መድረክ ነው። ወደፊት መሆን የምትፈልገውን አሁን ላይ በተግባር ማለት በቃ ነኝ ብለህ የምታሳየ ነው። ዛድ
እስራኤል ደጀኔ ይባላል። ዛሬ በጋቢና ይሳፈራል። ጋቢና ቪኦኤ የአዲሱ ትውልድ ድምፅ። አብራችሁን ካድማስ ተሻገሩ። ዜና እናስቀድም።
እንደምናመሻችሁ በድጋሚ። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ባለፈው ቅዳሜ በቨርጂኒያ ክፍለ ግዛት ቻርሎትስቪል ከተማ ላይ ለተፈጸመው ግጭት ሁለቱም ወገኖች ጥፋተኞች ናቸው ወደሚለው አቋማቸው ተመልሰዋል። ባለፈው ሰኞ ባሰሙት መግለጫ የናዚ ደጋፊዎችንና በነጮች የበላይነት የሚያምኑትን ቡድኖች አውግዘው እነሱን በመቃወም ስለተካሄደው ሰልፍ አልጠቀሱም ነበር። ትራምፕ ትላንት ኒውዮርክ ከተማ በሚገኘው ሰማይ ጠቀስ ህንጻ ጽፈት ቤታቸው ላይ የቆሙት የሀገሪቱን መሰረተ ልማት በአዲስ መልክ ስለመገንባት ጉዳይ ለመናገር ነበር። ይሁንና ፕሬዝዳንቱ የናዚ ደጋፊዎች ኩክላንስ በነጮች የበላይነት የሚያምኑ ቡድኖች በስም ለመጥቀስ ለምን ሁለት ቀናት እንደወሰደባቸው ለማወቅ ጋዜጠኞች ጥያቄ ባቀረቡበት ወቅት ጋዜጣዊ ጉባኤ በፕሬዝዳንቱና በጋዜጠኞች መካከል ወደ መጫጫ ተለውጦ ነበር። ፕሬዝዳንቱ መጀመሪያ ላይ ባደረጉት ንግግር በነጮች የበላይነት የሚያምነውን ዘረኛ ቡድን ለይተው በመጥቀስ ሳይወግዙ ሁለቱም ወገኖች ለተከሰተው ግጭት ተጠያቂዎች ናቸው ማለታቸው በቂ አይደለም የሚል ወቀሳ ደርሶባቸዋል። ትራምፕ ታዲያ መጀመሪያ ሐቁን ለማጣራት ስለፈለኩ ነው የዘገየሁት ካሉት በኋላ ባለፈው ቅዳሜ የሰጠሁት የመጀመሪያው መግለጫም መልካም ነበር፣ የዜና ማሰራጫ አውታሩ የውሸት ባይሆንና ሐቀኛ ቢሆን ኖሮ የሰጠሁትን መግለጫ ጥሩ እንደሆነ ይናገር ነበር ብለዋል።
የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የሰሜን ኮሪያው መሪ ኪም ጆንግ ኡን በዩናይትድ ስቴትስ ግዛት ጓም የባህር ጠረፎች ላይ ሚሳይሎችን የመተኮስ እቅዳቸውን ለማዘግየት መወሰናቸው ጥቅስ ብልህና በሚገባ የታሰበበት ነው ብለዋል። የሰሜን ኮሪያው መሪ አራት ሚሳይሎችን በጃፓን ላይ በረው ጓም አጠገብ ባለው ባህር ላይ እንዲያርፉ የማድረጉን እቅድ እንደሚያዘገዩ ሲገልጹ ያንኪዎቹ እጅግ አደገኛ በሆነው ተግባራቸው ይቀጥሉ እንደሆን ለማየት ነው ማለታቸውን የሰሜን ኮሪያ መንግስት የመገናኛ ብዙሃን ትናንት ዘግቧል።
የዩናይትድ ስቴትስ፣ ካናዳ፣ ሜክሲኮ በሰሜን አሜሪካ ነጻ የንግድ ስምምነት ላይ ለውጥ ለማድረግ ዛሬ ድርድር ጀምረዋል። ስምምነቱ የተደረገው እንደ አውሮፓውያን አቆጣጠር በ1994 ዓ.ም ሲሆን ፕሬዝዳንት ትራምፕ ለፕሬዝዳንትነት ይወዳደሩ በነበረበት ወቅት ስምምነቱ አብይ አላማቸው ነበር። ትራምፕ ናፍታን ከዓለም የመጨረሻው መጥፎ ስምምነት በማለት ሲነቅፉት ቆይተዋል። ዩናይትድ ስቴትስ ከሜክሲኮ ጋር ባላት የንግድ ግንኙነት ወደ ሜክሲኮ ያጋደለ ነው። አሜሪካ አልተጠቀመችም። የምርት ስራዎችም ወደ ሜክሲኮ እንዲፈልሱ ይደረጋል የሚል አቋም አላቸው ፕሬዝዳንት ትራምፕ። እንግዲህ ለዛሬ ያዝንላቸው አጥራጥር ያሉ ዜናዎች እነዚህ ነበሩ። ወደ ቀሪ የጋቢና ዝግጅቶቻችን እንምራችሁ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማግዘርና
መስታወት አራጋው አብረን ካድማስ እንሻገር እንላችኋለን።
ጋቢና ቪኦኤ Let's cross boundaries together.
በትናንትናው ዕለት እንደገለጽነው የኢትዮጵያው ፕሬዝዳንት ዶክተር ሙላቱ ተሾመ የ12 አምባሳደሮችን ሹመትና የተሾሙባቸውን ሀገሮች ይፋ አድርገዋል። በውጭ ጉዳይ መስሪያ ቤቱና በጠቅላይ ሚኒስትሩ አማካሪነት ሲሰሩ የነበሩት አምባሳደር ብርሃነ ገብረ ክርስቶስ የቻይና አምባሳደር ሲሆኑ ለረጅም ጊዜ በዋሽንግተን ዲሲ የዩናይትድ ስቴትስ አምባሳደር ሆነው ያገለገሉት ግርማ ብሩን ኢትዮጵያ ጠርታ አቶ ካሳ ተክለ ብርሃንን ሾማለች። የቀድሞ ምክትል ጠቅላይ ሚኒስትር ወይዘሮ አስቴር ማሞ ደግሞ ወደ ካናዳ፣ የቀድሞ የፌዴራል ጉዳዮችና የትምህርት ሚኒስትር ዶክተር ሽፈራው ተክለ ማርያም ወደ ደቡብ አፍሪካ ተልከዋል። የአውሮፓ ዲፕሎማሲ እንዲያስተባብሩ በቤልጅየም ብራስልስ የተሾሙት ደግሞ የቀድሞ የኮሙኒኬሽንስ ጉዳዮች ሚኒስትር ዴኤታ አቶ እነቱ ብላታ ናቸው። በምርጫ 2007 የኢትዮጵያ ምርጫ ቦርድ ኃላፊ የነበሩት ፕሮፌሰር መርጋ በቃና የኢትዮጵያ መንግስትን ወክለው በስቶክሆልም ስዊድን እንደሚያገለግሉ የውጭ ጉዳይ መስሪያ ቤቱ አስታውቋል። ሹመቱም በፕሬዝዳንት ሙላቱ ተሾመ ጸድቋል።
ሹመቱ ከኢትዮጵያው ህገ መንግስት አኳያ እንደምን ይታያል? ለመሆኑስ ህገ መንግስቱ ስለ አምባሳደሮች አሿሿም ምን ይላል? በሚሉትና በሌሎችም ተጓዳኝ ጥያቄዎች ሲውራ አንድ የህግ ባለሙያ አነጋግረናል። አቶ ሙልጌታ አረጋው ይባላሉ። የህገ መንግስትና የመገናኛ ብዙሃን ህግ ባለሙያ ናቸው። ህገ መንግስቱ ስለ አምባሳደሮች አሿሿም ምን ይላል? ለዚህ ጥያቄ መልስ በመስጠት ይጀምራሉ። አዲሱ አበበን ያነጋገራቸው።
ስለ አምባሳደሮች ሹመት ብዙ ነገር አያወራም ህገ መንግስቱ። አንድ ነገር ብቻ ነው የሚናገረው እኔ እስከማውቀው ድረስ፣ አምባሳደሮች በፕሬዚዳንቱ እንደሚሾሙ ነው። እና ፕሬዚዳንቱ ደግሞ ጠቅላይ ሚኒስትሩ ያቀርቡላቸዋል፣ ፕሬዚዳንቱ ይሾማሉ ብቻ ነው የሚለው።
እንዲህ አይነት ሰዎች መሆን አለባቸው የለባቸው የሚል ነገር የለውም።
የለው ከዚህ ውጭ ምንም ነገር አያወራም ኮንስቲቱሽን።
ህገ መንግስቱ ስለ አምባሳደር አሿሿም ምንም ባይልም እንደምናውቀው ምናልባት ከአንድ ተሿሚ በቀር እኔ እንደማየው የፓርቲ አባላት ይመስሉኛል እነዚህ የተሾሙት። ደግሞም አይገርምም የፓርቲ አባላት መሆናቸው። ለምን መንግስት አምባሳደር ሲሾም የሱን ሪዮት የሱን አላማ የሱን ፕሮግራም የሚያራምዱለትን ሰዎች ነው የሚመርጠውና የፓርቲ አባላት መሆናቸው አይገርምንም። እና እነዚህ ሰዎች የፓርቲ አባል ሆነው አምባሳደርነት ሹመት ቢያገኙ ምንም ችግር የለውም አይደለም?
የለውም እውነት ነው፣ ምንም ችግር የለውም።
እስቲ እንደው ለአብነት ከተሾሙት ውስጥ አንድ ሰው ምናልባት አስተያየት ሊሰጡበት ከቻሉ ከህገ መንግስቱ አንጻር ይነግሩናል። ፕሮፌሰር መርጋ በቃና እንደሚያውቁት የምርጫ ኮሚሽን ኃላፊ ነበሩ። የምርጫ ኮሚሽን ደግሞ መንግስት ገለልተኛ ተቋም ነው የሚለው። ምንም እንኳ ተቃዋሚዎች ገለልተኛ አይደለም መንግስታዊ ነው አቋም አለው ወደ መንግስት ድጋፍ ቢሉም መንግስት ገለልተኛ ነው ብሎ ነው የሚያምነው ምርጫ ኮሚሽንን። እኚህ ሰውዬ ደግሞ የምርጫ ኮሚሽንን ሲመሩ የነበሩ ናቸውና አምባሳደር መሆናቸው ይሄ አሰራር ትክክል ይሆናል ይላሉ ከህገ መንግስቱ አንጻር? አቶ ሙልጌታ፣
ምርጫ ቦርድ ልክ እንዳልከው ህገ መንግስቱ ነጻ ነው የሚለው። ምርጫ ቦርድ የማንኛውም ኢንትረስት የማይወክል
ፍላጎት የማይወክል
ለህገ መንግስታዊ እንደ ህገ መንግስታዊ ተቋም የተቀመጠ ነው ህገ መንግስት ላይ። ስለዚህ ምርጫ ቦርዱን ምርጫ በፕሬስ የሚሰሩ ሰዎችም እንደዚሁ ነጻ ናቸው፣ ገንተኝነት አይኖራቸውም ለማንኛውም ፓርቲ ወይም መንግስት። ይሄ አንድ ነገር ነው። ሌላው ጠቅላይ ሚኒስትሩ ያፈለገው ሰው አምባሳደር ማድረግ ይችላል። ማለት ለአምባሳደርነት የሚያጫቸውን ሰዎች ከፈለገው ቦታ ሊወስዳቸው ይችላል። ህገ መንግስቱ በዚህ ጥያቄ ላይ ፕሬዚዳንቱ ወይም ጠቅላይ ሚኒስትሩ አምባሳደሮች ሲመርጡ እንዴት መምረጥ እንዳለባቸው አይናገርም። ስልጣኑ ለጠቅላይ ሚኒስትሩ ሰጥቶታል። ጠቅላይ ሚኒስትሩ ያቀርባል ለፕሬዚዳንቱ፣ ፕሬዚዳንቱ የቀረቡላቸውን ሰዎች አይተው ይሾማል። ፕሬዚዳንቱ ካልፈለጉ አልሾሙም ማለት ይችሉ ይሆናል፣ ግን በተግባር እንደዛ አይደለም የምናየው። ለማንኛውም አምባሳደሮችን የመሾም ስልጣን ያለው ፕሬዚዳንቱ ነው።
አይ በመሆኑማ ልክ ነው ፕሬዝዳንቱ ሾሟቸው ግን የሚቀርን ነገር አይታይ ይሆን ወይ ብዬ ነው ለምን ምርጫ ኮሚሽን ገለልተኛ ነው ህገ መንግስቱም እንደዛ ይላል ፕሮፌሰር መርጋ ደግሞ ገለልተኛ ናቸው ተብለው ነው በምርጫ ኮሚሽን ኃላፊነት የቆዩት አሁን ደግሞ አምባሳደር ሆኑ አምባሳደሩ ሾሙ የሚሾሙት የመንግስት ወይ የፓርቲ አባል የሆኑ ናቸውና ሁለቱ እንዴት ይሄዳል ከህግ አንጻር ለማለት ነው
ኢህአዴጎች አምባሳደር ሲሾሙ ወይም ኢትዮጵያ መንግስት አምባሳደሮችን ሲሾም የሚሾማቸው አምባሳደሮች የግድ የፓርቲ አባል መሆን አለባቸው ምን ይላል ማቀው ድረስ አሁን ወደ ፕሮፌሰሩ ስንመለስ ፕሮፌሰር መርጋ የምርጫ ቦርዱ ሊቀመንበር ሲሆኑ የምጠብቀው እሳቸው ለማንም የማያዳሉ ለማንኛውም የፖለቲካ እምነት በተለይ የማይወግኑ መሪ ናቸው ብለህ ነው ማሰብ የምትፈልገው ምክንያቱም ህገ መንግስቱ እሱን ነው የሚጠብቀው እና እሳቸው አሁን አምባሳደር ሆነው ሲሾሙ ምን ማለት ነው ኢህአዴጎች እሳቸውን እንዴት መረጧቸው የኢህአዴግ የፖለቲካ አቋም ደጋፊ ስለነበሩ ነው ወይስ በችሎታቸው አገር ሊያገለግሉ ይችላሉ? አምባሳደር ለመሆን የግድ የኢህአዴግ የፖለቲካ አቋም የሚደግፍ መሆን የለበትም እሚል እሳቤ ተነስተው ነው እሳቸውን የሾሙት የሚለው እንግዲህ የሚያውቁት ኢህአዴጎች ናቸው። ግን እንደ ተመልካች አንተ ነጻ ቦርድ ሲመሩ የነበሩ ሰውዬ እውነት ነጻ ሆነው ሲያገለግሉ ከነበሩ እንዴት ኢህአዴግ እሳቸውን ለመሾም ፈለገ?
ወይም ነጻ አልነበሩም ወይ የሚልም ጥያቄ ያስነሳል። ያኔ ምርጫ ኮሚሽን ሆነው
ሊያስነሳ ይችላል። እውነት ነው ሊያስነሳ ይችላል። እሱ የአስተያየት የአመለካከት ጉዳይ ነው። ማን የህግ ጥያቄ አይመስለኝም። ሰው እንደየሰው ክርክር ሊነሳበት የሚችል ጉዳይ ነው ብዬ ነው ማለት ነው።
ዛሬው እንግዲህ በዚሁ ላብቃና በሌላ ጊዜ ደግሞ እንዲሁ ወደ እርስዎ እንመለሳለን። እርስዎ ሙያውን የሚመለከት ጥያቄ ሲኖረን አቶ ምጌታ።
በጣም ደስ ይለኛል አቶ አዲሱ።
የተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን ነው የምናልፈው። በዩናይትድ ስቴትስ ባለፈው ቅዳሜ ቻርሎትስቪል ቨርጂኒያ ከተማ ውስጥ የነጭ የበላይነት አስተሳሰብ አራማጅ የሆኑ ቡድኖች የጠሩት ሰልፍ ተቃውሞ ገጥሞት በተቀሰቀሰ ግጭት የአንድ ሰው ህይወት መጥፋቱና በርካቶች መጎዳታቸው ይታወቃል። ፕሬዚዳንት ትራምፕ ለሁለት ቀናት ያህል ከዘገዩ በኋላ ሰኞ ዕለት ወንጀለኞችና ወንበዴዎች ሲሉ የጠሯቸውን ጽንፈኞች ለድርጊቱ አውግዘዋል። ትላንት እንደገና በአንድ ጋዜጣዊ መግለጫ ላይ ሲናገሩ ደግሞ በውከቱ ሁለቱም ወገኖች ሊጠየቁ ይገባል ሲሉ ተደምጠዋል። በዚህም ሳቢያ ከጸረ ዘረኝነትና ቀኝ ጽንፈኞች ብቻ ሳይሆን ከራሳቸው የሪፐብሊካን ፓርቲ አመራሮች ሳይቀር ወቀሳ ተነስቶባቸዋል። የነዚህን የነጭ የበላይነት አስተሳሰብ አራማጆች አመጣጥና በህብረተሰቡ ላይ የተደቀነውን የመከፋፈል አደጋ በተመለከተ ማብራሪያ ይዘናል። ፕሮፌሰር አለማየሁ ገብረማርያም ይባላሉ። በካሊፎርኒያ ዩኒቨርሲቲ ሳን በርናንዲኖ ግዛት የፖለቲካ ሳይንስ መምህርና የህግ ጠበቃ ናቸው። ያነጋገራቸው ሰለሞን ክፍሌ ነው።
ፕሬዚዳንት ዶናልድ ትራምፕ ብዙ ተጽዕኖ ከተደረገባቸው በኋላ ከትላንት በስቲያ ሰኞ ድርጊቱን ሲያወግዙ ኒዮ ናዚዎችንና የነጭ የበላይነት አስተሳሰብ አራማጆችን በስም ጠርተዋል። ስለ ጸረ ነጭ አክራሪ ሰልፈኞች ግን የተናገሩት አልነበረም። ትላንት ግን ጋዜጠኞች ለምን ፕሬዚደንቱ ኒዮናዚ፣ ኩ ክላክስ ክላን እና ነጭ አክራሪዎች የሚሉ ቃላትን ለመጠቀም ሁለት ቀናት ሙሉ እንዳስፈለጋቸው አጥብቀው ጠይቀዋቸዋል። ትራምፕ ሲመልሱም አስቀድሜ የሁሉንም ወገን ማረጋገጫዎች ማግኘት ስለነበረብኝ ነው ብለዋል። ለማንኛውም ግን ሁለቱም ወገኖች ሊወገዙ የሚገባ ይመስለኛል፣ ለዚህም ፈጽሞ አልጠራጠርም ሲሉ አክለዋል። ይህ አባባላቸው በሕዝቡ ዘንድ እንደገና ቁጣ አስነስቷል። ፕሮፌሰር አለማየሁ በካሊፎርኒያ ስቴት ዩኒቨርሲቲ በሳን በርናርዲኖ የፖለቲካ ሳይንስ መምህርና የሕግ ጠበቃ ናቸው። ፕሮፌሰር አለማየሁ ለዘወትር ትብብሮ አመሰግናለሁ። በቅድሚያ
እኔም አመሰግናለሁ።
ይሄ የቅዳሜውን ስብስብ የጠራው ዘረኛ ቡድን ጥቁሮችን፣ አይሁዳውያንንና ሴቶችን እንደሚጠላ በቅዳሜው ሰልፍ ላይም በግልጽ አሳይቷል። ከየት ነው መነሻው? አሁን ደግሞ ተጃግኖ ብቅ ሲል ከትራምፕ አስተዳደር ምን ምላሽ ጠብቆ ሊሆን ይችላል ይላሉ?
እሺ እንግዲህ እዚህ ላይ ተሳታፊ የነበሩት አሁን አንተም እንደጠቀስካቸው አንድ ብቻ አይደሉም፣ በዛ ያሉ የነጭ በላይነትን የሚደግፉ ቡድኖች ናቸው። ከነሱ ውስጥም ነጭ ዘረኞች አሉ፣ ክርስቲያን አይደንቲቲ የሚባሉ አሉ፣ አዲሱ ናዚዎች ኒዮናዚ የሚባሉ አሉ፣ ጸረ እስላማዊ የሚሆኑ አሉ። ብዙ አይነቶች ናቸው ተሰባስበው አብረው የሆኑት። ግን ነገሩን ወደኋላ ሄደን ከተመለከት ነው ይኸው የእነሱ መንስኤ ኩክላክስ ክላን የሚባል ድርጅት ነው። ያም ድርጅት የአሜሪካ የእርስ በርስ ጦርነት ባለቀበት ጊዜ ወደ 1865 በአውሮፓ አቆጣጠር ማለት ነው ኩክላክስ ክላን የሚባለው ድርጅት ተጀመረ። ያው ኬኬኬ ነው የሚባለው። ኬ የመጀመሪያው ኩክሎስ ወይንም በግሪክኛ ክበብ ነው ይባላል። ኬኬኬ ማለት ምንድነው? የነጮች ዘረኞች ወንድምነት እንደማለት ነው፣ ወይንም ዋይት ሬሻል ብራዘርሁድ እንደማለት ነው። የነሱም ዋና ባርነት ባለቀበት ጊዜ ጥቁሮች መብታቸውን ተጎናጽፈው ለመምረጥም ፖለቲካ ውስጥም ለመሳተፍ የመሳሰሉትንም ነገር ለማድረግ በሚሞክሩበት ጊዜ እነሱን በፖለቲካ እንዳይሳተፉና ያው የባርነት አገዛዝ ባለበት እንዲቀጥል ለማድረግ የተደራጀ ድርጅቱ ራሱ ወደዛ ያዘመመ ነበረ። ስለዚህ ይሄንንም ደግሞ ጥቁሮች እንዳይመርጡ የሚያደርጉበት ዘዴ ያው አሸባሪነት መፍጠር ነው። ቴሮሪስቶች ናቸው፣ ይገላሉ፣ ማታ ማታ እየመጡ ያስፈራራሉ፣ ሰውን ይሰቅላሉ። በአውሮፓውያን በ1870 አካባቢ ኮንግረስ 3 ህጎችን አሳለፈ። ይህም እነዚህን ድርጅቶች ቴሮሪስት ብሎ ወይም አሸባሪ ብሎ በስም ነበረ የጠራቸው። እንግዲህ ይሄ ድርጅት በኋላ ደከመና ከተሸነፈ በኋላ ደቡብ ከደከመና ወደ 1915 ዓ.ም እንደገና ደግሞ አንሰራርቶ ተነሳ። ይህም ደግሞ የተነሳው በምዕራብና በመካከለኛ ምዕራብ ግዛቶች ነበረ። በኋላ ደግሞ ከሁለተኛ ዓለም ጦርነት በኋላ የሲቪል ራይት ሙቭመንት ወይም የሲቪል ራይት መብት ንቅናቄን ለመቃወም ተደራጅተው ነበር እነዚህ ኬኬኬ የሚባሉ። ስለዚህ ራሳቸውን እያደሱ ይመጡ ነበር እና አሁንም እነዚህ ድርጅቶች አብረው ይህን አይነት አስተሳሰብ የሚያራምዱ ናቸው። በዘረኝነት፣ ነጭ በላይነት፣ የውጭ ሰዎች ሀገር ውስጥ እንዳይገቡ ምን የመሳሰሉትን ነገር እና ዋናው ሀሳባቸው አሜሪካንን ነጭ እናደርጋለን ወይም ፒውሪፋይ እናጠራትና ነጭ ብቻ ትሆናለች የሚሉ ነው እና በጠቅላላ ደግሞ የሚገመቱት ከ3000 እስከ 6000 ይሆናሉ የሚባሉ የድርጅቶች አባሎች አሉ ነው የሚባለው። አመጣጣቸው በዚህ አይነት ነው።
ፕሮፌሰር አለማየሁ እንደሚያውቁት ደግሞ ሚስተር ትራምፕ እንዲመረጡ ነጭ ጽንፈኞች ሚና ተጫውተዋል ይባላል። በተለይ ጽንፈኝነትን በራዲዮ ጭምር ሲያስተጋቡ ቆይተዋል የሚባሉት የዋይት ሀውሱ ዋና ስትራቴጂስት ስቲቭ ባነን በዚህ ላይ እጃቸው እንዳለበት ይጠረጠራል። እስቲ በዚህ ላይ ይተቹበት።
እንግዲህ ስቲቭ ባነን የታወቀ የኦልት ራይት ይሉታል፣ ወይንም የቀኝ አክራሪ ሌላው አይነት ነው፣ እንደ ኦልተርናቲቭ እንደማለት ነው። እና ከአሁን በፊት እሱ የዚህ አይነቶችን ነገሮች እና ከቀኝ አክራሪ ወይም ሬሲስት ወይንም ዘረኞች ጋር አብሮ ይሰራ ነበር፣ የእነሱንም አስተሳሰብ ያራምድ ነበር። እንደውም ትራምፕ የውጭ ሰውን መቃወም፣ እስላም ሃይማኖት ተከታዮችን ማውገዝና ማውደም፣ ዘረኝነት ላይ በጣም ያከረረና ከሰፊው ህዝብ ጋር የማይስማማ ሀሳብ አእምሮት እንዲቀረጽና ያንንም እንዲያወራና በአንዳንድ ባሉት የዚህ አይነት ሀሳብ በድብቅ የሚያስቀምጡት እነሱን ሞቢላይዝ ለማድረግ ወይም ለማንቀሳቀስ የመራውና ሀሳብ የሰጠውም እሱ ነው እየተባለ ይጠቀሳል። ስለዚህ የእሱ ሚና እዚህ ላይ በቀላሉ ሊታይ አይችልም። ግን አሁን ደግሞ እንደሚባለው ትራምፕ ራሱ ብዙ የእሱ ቅርብ ጓደኞችና አማካሪ የሆኑ ሰዎች ይህንን ባንን የተባለውን ሰውዬ ባን ማድረግ ወይንም ከስራው እንዲወገድና እንዲወጣ በጣም ጥረት እያደረጉ ነው። ምክንያቱም ፕሬዚደንቱ ፕሮግራሙን ሊከታተል አልቻለ። አሁን እንግዲህ 6 ወር ነው፣ ከ6 ወር አልፏል ስልጣን ላይ ከተቀመጠ። 8 ወር ልንለው እንችላለን። አንድ ፕሮግራም እንኳን ሊያካሄድ አልቻለም። ምክንያቱም በዚህ አይነት ነገሮች ውስጥ እየተርመጠመጠ ማናቸውንም ነገር ለማድረግ አልቻለም። እስከነ ጭራሹ አገሪቷን በውስጥም በውጭም በጣም እንዳትረጋጋ አድርጎ ብዙ አይነት አከራካሪና የአገሪቷን ወደፊት መሄድ እየጎተተ እያለ ነው። ስለዚህ ከእነዚህ ሰዎች ጋር ያለው ግንኙነትና በእነሱ መመራት ያመጣለት ምንም ጥቅም የለም፣ ምንም ነገር።
በሌላ በኩል የአሪዞናውን ሴናተር ሪፐብሊካኑን ጆን ማኬን እና የፓርላማውን አፈ ጉባኤ ጨምሮ ሌሎች የራሳቸው ፓርቲ አመራሮች በፕሬዝደንቱ አቋም አለመደሰታቸውን ገልጸዋል። ተቃውሞ እስከምን ሊሄድ ይችላል ይላሉ ፕሮፌሰር አለማየሁ?
ተቃውሞ ብቻ ሳይሆን አለመደሰት ሳይሆን ፊት ለፊት ነው እነሱ የተናገሩት። ለምሳሌ የአፈ ጉባኤው ራይን የተባለው ምንድን ያለ ዘረኝነት መወገዝ አለበት፣ ዝም ብሎ በመሀል ላይ እነዛ መጥፎ ናቸው እነዚህም ጥሩ ናቸው ብሎ የሚባል ነገር አይደለም። አንድ ነገር ወይ ጥፋት አለ ወይም መጥፎ ነው፣ አንደኛው ደግሞ የሚደረገው ትክክለኛ ሊሆን ይችላል። ግን ሁለቱ ዘረኛና ዘረኛነትን የሚቃወም አንድ ናቸው ብሎ አንድ ላይ ማስቀመጥ አይቻልም። ብዙዎቹ በዚህ አይነት ፊት ለፊት ወጥተው እንደዚህ አይነት ለነገሩ ሴኔተሮችና የምክር ቤቱ ብቻ ሳይሆን ገቨርነሮች ወይም ቀጥ ያሉት ገዢዎችም፣ የከተማ አስተዳዳሪዎች፣ ሜሮች የመሳሰሉት በሙሉ ከንቲባዎች በሙሉ የተናገሩት ነገር እንደዚህ አይነቱን ነገር መሀል ላይ ቆመን የምናወላውልበት ነገር አይደለም። አንድ የሆነ ቀጥተኛ መስመሮች መውሰድ አለብን። ይሄ ምንድን ነው? እነዚህ ነጭ አክራሪዎች ሰው እንጠላለን የሚሉ ከሀገራችን መሰራረትም ሆነ ህብረተሰባችን የሚኖርባቸው መሮች የመሳሰሉት ጋር የተቃወመ ስለሆነ ምንም የሚያጫጫቅና የሚያጠራጥር ነገር አይደለም። እነዚህ ሰዎች ፊት ለፊት ማውገዝ አለብን ነው የሚሉት። ምክንያቱም ያቃሉ አመትም አይሞላ የሚቀጥለው ኖቬምበር ላይ ምርጫ ይደረጋል። በዚህ አይነት ከቀጠለ ወይ ሰነቱም ወይንም ምክር ቤቱም ሊያጡ ይችላሉ። ስለዚህ እነሱ ራሳቸው ይሄ ሰውዬ ፓርቲውን እየጎዳና የፓርቲውን ፕሮግራም ወደኋላ እየጎተተ መሆኑን ስለሚያውቁ ነው።
ፕሮፌሰር አለማየሁ ገብረ ማርያም ለሰጡኝ አስተያየት በጣም አመሰግናለሁ።
እኔም በጣም አመሰግናለሁ ስለጋበዛችሁኝ። መልካም ቀን ለአንተም ለአድማጮች።
አማማ ተቃጠልክ ተጎጨ
ዜማው የጋቢና ዲጄ ዲጄ ፋቱና መሰግናለን። የምሽቱ የጋቢና እንግዳችን ኢትዮጵያዊ ሙዚቀኛና አራት ጎማ ባሉት አግዳሚ ወይም ስኬትቦርድ አሽኮብኩቦ ሽር የሚል ነው። እስራኤል ደጀኔ ይባላል። ከወጣቶች ጋር አብሮ የሚሰራ ሲሆን መጋቢ ስኬት የሚባል ድርጅት አቋቁሞ በተወለደባት ሽሮ ሜዳ አካባቢና በመዲናዋ ሌሎች መንደሮች ወጣቶች ይሰባሰቡና የስኬትቦርድ ትርኢት ካሳዩ በኋላ የማህበረሰብ የበጎ ፈቃድ አገልግሎት ይሰጣሉ። ወጣቶቹም እርስ በርስ የሚወያዩበት መድረክ አላቸው። ከሱራፌል ሽፈራው ጋር ባደረገው ቆይታ ስለ ስራቸው ያስረዳናል። የመጀመሪያው ክፍል
ስሜ እስራኤል ደጀኔ ይባላል። እስራኤል ደጀኔ ማሌ አምኖረው አዲስ አበባ ነው። አዲስ አበባ ሽሮ ሜዳ አካባቢ ሙዚቀኛ ነኝ። ፕሮፌሽን የሙዚቀኛ ነኝ። ከዛም ባሻገር የወጣቶች ማዕከል ወጣቶችን ኢንስፓየር ለመልካም ነገር ማነሳሳት በሚል ከተወሰኑ አመታት በፊት የጀመርነው የወጣቶች ሙቭመንት አለ ስኬትቦርድን በመጠቀም እና ያንን የጀመርኩት እኔ ነኝ ኢትዮጵያ ውስጥ። እና ስኬትቦርድ የሚባለው ስፖርት አገራችን ውስጥ የሚታወቅ አልነበረም። ይሄ ኤክስትሪም ስፖርት የሚባለው በተለይ በዚህ በምዕራባውያን ሀገር አካባቢ በደንብ የሚታወቅ የስፖርታዊ እና የአርት ነው። ስፖርትና የአርት የህይወት ስታይል ስፖርቱ ራሱ አንድ ላይ እንድትሆን ያረጋል። ከጓደኞች ከልጆች ከየትኛውም አካባቢ ይምጣ ልጅ፣ ገንዘብ ካለው ቤተሰብ ይምጣ ከሌለው ቤተሰብ ይምጣ፣ ከየትኛውም አቅጣጫ ነው ሰው የሚመጣውና ልክ እዛ ቦታ ቁጭ ብለህ ስፖርት ስታደርግ የማሰባሰብ ነገር አለው፣ ወደ አንድነት የማምጣት ነገር አለውና ምንድነው እዚህ ጋር በጣም መጠንቀቅ ያለብህ ስትጀምረው ከስፖርቱ ጋር አንድ ላይ የምታስተዋውቀው ነገር ምንድነው? ብዙን ጊዜ ላይክ በድራግ በምናምን ነገር ውስጥ በተለይ ወደ አውሮፓ ዩኤስ ስትሄድ እንደዚህ አይነት ነገር ውስጥ የምታወቅም ነገር አለ፣ እንደዚህ አይነት አመለካከትም አለ። ግን እኛ ሀገር አዲስ ነው፣ ገና ሲጀምረው በመልካም ነገር ነው። ምንድነው ላለኝ ህብረተሰብ ምንድነው የምሰጠው ነገር ብዬ ነው የጀመርኩት። እኔ በሆነ ላይፍ ውስጥ አለፍኩ፣ በሆነ ችግር ውስጥ አለፍኩ። ግን የሆነ ደረጃ ላይ ስደርስ ተመልሼ ወደ አደኩበት አካባቢ ስመጣ ሌሎች ትናንሽ ልጆች የሚያድጉትን ታያለህ። ግን ሁልጊዜ ልቤ ላይ ምንድነው የምመልሰው ማደርገው ምንድነው ብዬ አስብ ነበርና አላወኩም ነበር። አንድ ጓደኛ አለኝ ፕሮፌሽናል ስኬትቦርደር ነው። ለሱ አንድ ፎቶ ልኬለት ፖስት ማድረግ ጀመረና ሰው እንትን የሚል ምንድነው ወደ ኢትዮጵያ ስኬትቦርድ ሰባብራቸው ልጨርስ ነው ወይ ነው በቃ የሚባለውና ግን የዓላማው በስፖርቱ ብቻ አይደለም። ስፖርቱ ሚዲየማችን ነው፣ መገናኛችን ነው። ስፖርቱ አርት ነው አንድ ላይ የሚያደርገን። ከስፖርቱ ጋር ተያይዞ የምናደርጋቸው የተለያዩ ፕሮግራሞች አሉ። አንድ የራእይ መድረክ የሚባል አለ። በተለይ በፌመስ የሆነው ድሪም ቢግ ስቴጅ የሚባል አለ። ትልቅ ህልም የማለሚያ መድረክ ነው፣ የህልምህ መድረክ ነው። ወደፊት መሆን የምትፈልገውን አሁን ላይ በተግባርም
ማለት በቃ ነኝ ብለ መታሳየ ነው እዛ መድረክ ላይ ምንድነው የሚያደርጉት ልጆች ምንድነው አንድ ነገር መሰለ ህልማችን ወደፊት መሆን የምንፈልገው መቼ ነው ሲባል በቃ የዛሬ 10 አመት 20 አመት እናስባለን በቃ ያኔ ነው እንደዚህ በጣም ፕሬዝዳንት መሆን የሚፈልግ አንድና ወደፊት ነው ፕሬዝዳንት መሆን የምፈልገው ወደፊት ነው ሁሉም ላይ እንደዚህ መሆን የምፈልገው ምንላቸው ነገሮች አሉ ግን ያ ነገር ውስጣችን ያለው ወደፊት ምን ሆነው ነገር ከውስጣችን ነው የሚወጣው ያ ነገር ያንዳንዱ ምናደርጋት እንቅስቀሳ ያንዳንዱ ምናደርጋት እርምጃ ነው ማን የት ጋር መሆን እንዳለብን የሚያደርገው ስለዚህ ዛሬ ላይ ቆመን ወዴት ነው ምናደርገው ስለዚህ ይሄ መድረክ ምንድነው ልጆች ወደፊት መሆን የሚፈልጉትን ዛሬ ላይ እዛ መድረክ ላይ ሲወጥ እኔ እንደዚህ ነኝ አንድ ጎበዝ ልጅ አለ ፕሬዝዳንት ዳጊ ይባላል እንግዲህ ስትመጣ ተተዋወቀዋል እና የዛሬ 25 አመት ፓላስ ገባለው ቤተ መንግስት ገባለው ብሏል የሚገርመ ነገር ፕሬዝዳንት ዳጊ ስቴጅ ላይ ሲወጣ መድረክ ላይ ሲወጣ የሚያወራቸው ነገሮች በጣም ቁም ነገር አዘል የሆኑ ነገሮች ያወራል በተረት ተረት መንገድ ነው የሚያወራው ስለራሱ ያለው አመለካከት በጣም ጠንካራ ነውና ይሄ በቀላሉ በትንሽ ነገር ነው የጀመረው አንድ ስቴጅ ጀመረን የዛሬ 8 አመት ጀመረን አሁን ቀበሌውም ይተባበረናል መንገድ ይዘጉልንና እዛ አስፋልት ላይ ስቴጅ ሰርተን ልጆች የራሳቸውን አክቲቪቲ ያደርጋሉ እዛ ስቴጅ ላይ ሲቆሙ መሆን የሚፈልጉት ነገር መገደብ አንፈልግም ቀዳሜ ደግሞ ሰው ማስደሰቻ ቀን አለ ምንድነው ሰው ማስደሰቻ ቀን you know ላለንበት አካባቢ ጊቭ ባክ ማድረግ አስተዋጽኦ ማድረግ ምን ጀምረው ካሁን ካለነው ነገር ነው የሆነ ገንዘብ ስኪኖረን ሀብት ስኪኖረን መጠበቅ የለብንም ያለን ነገር አሁን ያለን ነገር በቂ ነው ላለንበት ህብረተሰብ አስተዋጽኦ ማድረግ በትንሽ ነገር ማድረግ እንችላለን ትንሹ ልጅ ሄዶ ወላጆችን አከባቢ ሰዎችን በስራቱ ሰላም ማለት ራሱ ሰው ማስደሰቻ ነው ሰው ማስደሰት ይጋባል ከሰው ወደ ሰውና አንተ ይተላለፋልና በእንደዛ አይነት ነገር አለ አከባቢ ላይ ማጽዳት ካለብን ይሄድና ጸዳለን እየተነጋገር ዛሬ ምን እናርግ በቃ እንዲ በራሳቸው ይሄዱ ያረጋሉና ልጆች በጣም አሪፍ ልጆች ናቸው በጣም በቃ
ሰው እንደ ኮሚኒቲ የህብረተሰብ አገልግሎት እንደ ኮሚኒቲ ሳሉ
ምንድነው በስታ ይሄ ስታይላችን የኛ
ሙድ ነው
ስታይላችን የኛ ሙዳችን ስለዚህ በቃ ልጆች የመጨረሻ ተመጭቷቸው ነው ደስ ብሎ
በደስታ ነው
የሚያደርጉት
በደስታ በኢነርጂ በኃይል
እና ህብረተሰቡ በቃ ደስ ብሏቸው ነው የሚያዩት ነው ልጅ አንድ ልጅ መጥቶ የሆነ ነገር ከወፍጮ ቤት ጋር ተሸክሞ ላግዞት ማማ ምናምን ነገር ሲያስሲ ነው ከዛ ዛሬ ሰው ማስደሰቻ ቀን ነው ሲባል እናት
በጣም ደስ ይላል
እንዴት ደስ ይላል እንደዚህ አይነት ነገር ያደርግን በትንሽ ያንዳንዷ ምናረጋት ንሿ ነገር ትልቅ የሆነ ነገር ትሆናለች ነገር ላይ ስለዚህ ዛሬ ላይ ምናረጋት ምንም ትንሽ ብትሆን ኢትስ ኦኬ you know
ከዚህ ነው
የሚጀምረው የሁሉም ነገር የትልቅ ነገር ትንሽ ነው መጀመሪያ እና ያንን ነገር በደስታና በአሴት
ሆነስ
ማረግ ነው
በጣም ደስ ይላልና አስቲ ምትወደው ሙዚቃ አንጋብዛቸውና ሙዚቃኛ ማለት ሙዚቃ አጣላም ማለት ነው ምንም የሆነ የሚገርም ሙዚቃ እንጋብዛቸው ማለት የሌለ እንዳትመርጥ
የሌለ
ያለ ሙዚቃ ማለት የተሰራ ገና የታሰበ አይደለም
ሰይፈናሳ እሱን እየሰማሁ ነበር
እሱን እንጋብዛቸው እንጋብዛቸው ደስ ይለኛል እሱ
እኔም እንዳንተ ያለው ሳለክስ ቢየምን ጉድ ነው ያበረታኝ እሱ ነው
ባቶችላን እግዚአብሔር ማስከን ባይ
እንግዲህ የዛሬው የካቢና ቪኦኤ ጉዟችን በዚሁ እየተጠናቀቀ ነው። ሄኖክ
ፌስቡክ ላይ አትቪያ ማሪክ ላይ ታገኙናላችሁ። ሃሽታግ ካቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱ።
በሰላም በጤና ያገናኘን። ስናስተናግዳችሁ አመሸነው መስታወት አራጋውና
ሄኖክ ሰማግዘን ነን። ዝግጅታችንን በቴክኒክ ያቀነባበረው ሞክቢል ያበረው ነው የካቢና ዲጄ ዲጄ ፋትሱ፣ እንደዚሁም ደግሞ የቴክኒክ መሐንዲሱ ካልቪን ፓውለር ጋር በመሆን የምንሰናበተው እኛው ነን። መልካም ምሽት
መልካም ምሽት። በነገው ጉዞ እንገናኝ።